ሰኔ 7 ቀን 2016 ዓ.ም ምረት በዚህ ተወካዮች ምክር ቤት ተገኝተው በፌደራል መንግስት የ2016 በጀት ዓመት የሥራ አፈጻጸም ሪፖርት ዙሪያ ከአባላት ለቀረቡላቸው ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ካነሷቸው ጉዳዮች መካከል ሀገራዊ የኢኮኖሚ ሁኔታ ይገኝበታል። የዋጋ ንረት፣ ሙስና፣ ከዓለም አቀፍ አበዳሪ ተቋማት ጋር እየተደረጉ ያሉ ድርድሮችና ሀገራዊ የግብርና ምርት ሁኔታ በአባላት በጥያቄ ከተነሱ ጉዳዮች መካከል ናቸው። ጠቅላይ ሚኒስትሩ የኑሮ ውድነትን በተመለከተ በሰጡት ማብራሪያ አንዳንድ አገሮች ከ60-200% የሚደርስ ዋጋ ንረት እንዳጋጠማቸው ገልጸዋል። የኢትዮጵያውናዊ የዋጋ ንረት ደግሞ 23% መሆኑን ተናግረዋል። የምጣኔ ሀብት ባለሙያው አቶ ክቡር ገና የዋጋ ንረት እየቀነሰ መምጣቱ ላይ በጠቅላይ ሚኒስትሩ ሀሳብ ቢስማሙም አሁን ያለበት ደረጃ በራሱ ግን ከፍተኛ የሚባል ነው ይላሉ።
በእርግጥ በፊት የነበረው እስከ 30% በላይ የነበረ እንደነበረ የታወቀ ነው። አሁን ወደ 20 መሀል ላይ መሰለኝ 23-25 አካባቢ ገባል ብሎ ነው የገለጡት። በዛ መልኩ ሲገለጽ በእርግጥም እንደተቀነሰ አሃዞቹ ያሳያሉ። ግን 23-25% ገና ከፍተኛ የኑሮ ቀውስ እንደሚያመጣ ግልጽ ነው። ደሞዝ ለምሳሌ ስንመለከት አብዛኛው ያለበት ቦታ ለመሆኑ ከዋጋ ግሽበቱ ጋር አብሮ ሊሄድ አልቻለም። በዚህ ምክንያት እንግዲህ አብሮ የሚያያዙ አሉ። ህዝቡ ገንዘብ ማጠራቀም ስለማይችል ዋጋ ግሽበቱ ጋር መቋቋም ያስቸግረዋል። እንደዚሁም ደግሞ ተጠቃሚው ማለት ነው የዚህን ዋጋ ግሽበት በመመልከት የሚያስፈልግም ንብረቶችን ለመያዝ ሩጫ አለ። እንግዲህ እነዚህን ችግሮች ስንመለከት የዋጋ ግሽበቱ ለመቀነስ እየተደረገ ያለው ውጤት ያመጣ ቢሆንም በሌላ በኩል ያ የመጣው ውጤት እስከ መቼ ድረስ በዚህ ይቀጥላል? ምን ያሻሽል? መንግስት በምን ሊያሻሽል የሚችልበትን ለማስረዳትም የተሞከረበት ሁኔታ የለም። እንደዚሁ ብቻ ተቀንሷል የሚለው ቀርቦ ነው እንግዲህ የታለፈው።
የብሔራዊ ባንክን መረጃ ጠቅሶ ካፒታል የተሰኘ የአገር ውስጥ ጋዜጣ ያወጣው አሃዝ እንደሚያሳየው ደግሞ በሰኔ ወር የተመዘገበው የዋጋ ንረት በጠቅላይ ሚኒስትሩ ከተጠቀሰው በታች 19.9% መሆኑን ይገልጻል። ይህም ባለፈው ዓመት ባንኩ የዋጋ ንረቱ ከነበረበት 29.3 የገንዘብ ቁጥጥር ፖሊሲዎችን በመተግበር በአንድ ዓመት ውስጥ ከ20% በታች አወርደዋለሁ በሚል ይፋ ያደረገው እቅዱ መሳካቱን ያሳወቀበት ነው። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ በእርግጥ የዋጋ ንረቱ እየቀነሰ ቢመጣም ቅናሹ አብዛኛው ማህበረሰብ የሚጠቀማቸው የፍጆታ እቃዎች ላይ ሳይሆን በቋሚ ንብረቶች ላይ በመሆኑ ውጤቱ መሬት ላይ ሊታይ አልቻለም ይላሉ።
የዋጋ ግሽበት በአጠቃላይ ኮንሰርን ጠቅላይ ሚኒስትሩም እንዳስቀመጡት ብሔራዊ ባንክም ማዘጋው ሪፖርት ወስደን ካየን በቁጥር ደረጃ እንደቀነሰ ያሳያል። ምናልባት ይሄ ብዙ ጥናት የሚፈልግ ሆኖ እንዳለ ሆኖ ግን ምናልባት የቀነሰበት ምክንያት እንደ ሪፖርት ላይ የወሰዱት የዛሬ ዓመት ላይ የናሽናል ባንክ ያወጣው የሞኒተሪ ፖሊሲ አለ። ዋጋ ግሽበትን ለመቀነስ የባንኮች የማበደር ላይ ሊሚት ተደርጎ ከባንኮች ከብሔራዊ ባንክ የመበደር ላይ ያለውን የወለድ መጠን ለመቀነስ ኢኮኖሚ ውስጥ ሊንቀሳቀስ የሚችለውን ብር በመገደብ ዋጋ ግሽበትን ለመቀነስ የተሞከረበት ሁኔታ አለ። ይህ ሲሆን ግን በተጨባጭ መሬት ላይ ያለውን ወርደን ስናይ የፕሮፐርቲ ምንድናቸው መሬት የመሬት ዋጋ የቤት ዋጋ በመጠኑም የመቀነስ ሁኔታ ታይቷል። ሆኖም ግን እነዚህ ለምግብ ፍጆታ የሚውሉትን ኮንሱም ለኮንሳምፕሽን የሚውሉትን ከወሰድን ግን በተፈለጎ መጠን ዋጋውን ቀንሷል የሚል እምነት የለኝ።
ሌላው ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው የገለጹት ኢትዮጵያ ተጨማሪ ብድሮች ለማግኘት ከዓለም አቀፍ የገንዘብ ተቋማት ጋር እያደረገቻቸው ያሉ ድርድሮችን በተመለከተ ነው። ለአምስት ዓመታት ከአበዳሪ ዓለም አቀፍ ተቋማት ጋር የተደረጉ ድርድሮች በአብዛኛው ተቀባይነት እያገኙ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ ይህም ከተሳካ ተጨማሪ 10.5 ቢሊዮን ዶላር ብድር ሊገኝ እንደሚችል ተናግረዋል። በውጭ ምንዛሬ እጥረት እየተፈተነች ባለችው ኢትዮጵያ ተጨማሪ ፋይናንስ መገኘቱ ኢኮኖሚውን ሊያነቃቃው እንደሚችል የሚናገሩት ዶክተር ዳኪቶም ነገር ግን ይህም ተጨማሪ ዕዳ ለሀገሪቱ እንዳያስከትል ጥንቃቄ ያስፈልጋል ይላሉ።
እንግዲህ ብድሩ መገኘቱ አንደኛው የፋይናንሻ እንግዲህ እንደተቀመጠው ሪፖርቱ ላይ ጠቅላይ ሚኒስትሩም እንዳስቀመጡት ኮመርሻል ብድር አይደለም፣ የንግድ ብድር አይደለም። እነዚህ ብድሮች ከአይነት ከወርልድ ባንክ የምናገኛቸው ወለዳቸውም አነስተኛ ስለሆነ እነዚህ አይነት ሪሶርስ ወይም ብድር ኢኮኖሚ ውስጥ እንዴት እንደሚደረግበት አለ የተሻለ ነው እያስባለ ከኮስቱ አንጻር ማለት ነው። የሚከፈለው የወለድ መጠንም ከኮመርሻሉ አነስተኛ ስለሚሆን ይሄ ሪሶርስ መገኘቱ ከኮመርሻል ከመውሰድ የተሻለ ነው እያስባለሁ። በዋናነት ግን የአስር ቢሊዮንን ብር ከሚመጣ ፕሮዳክቲቭ የሆነ ነገር ላይ ምርታማና ምርታማነትን በሚጨምር ነገር ላይ ካልዋለ አሁንም ወደ መንግስት ተቋማት እየሄደና አስፈላጊ ነገሮች ላይ የሚውል ከሆነ ለሙስናዋን የሚያባብስ ከሆነ ብድሩ መምጣቱ ወዲያው ነው እንጂ የሚበዛው ኢኮኖሚ ላይ የገለጠ ጠቀሜታ ላይኖረው ይችላል ማለት ነው። ሰው የሌለት ይህ የሚመጣው ብር ኢኮኖሚው ላይ ጠቀሜታ ቢኖረው ለምን ፐርፐስ ለምን አላማ እናውላለን የሚለው ነው ብዬ ነው ማስበው ማለት ነው። ስለዚህ ኢኮኖሚውን ሊያነቃቁ የሚችለው ሴክተር ላይ ታልሞና ታቅዶ ከተሰራ የአስር ቢሊዮን ሲግኒፊካንት የሆነ ወይም የጎላ ኢኮኖሚ ላይ የጎላ ጠቀሜታ እንደሚኖረው ገምታለሁ ማለት ነው።
የምጣኔ ሀብት ባለሙያው አቶ ክቡር ገናም በዚህ ሀሳብ ይስማማሉ።
ተስፋ ነው ተስፋ እንበለው፣ ምክንያቱም በዛው አንጻር የአገሪቷ ብድርም ከፍ ይላል ማለት ነው። አሁን ካለው በ15 ቢሊዮን ያድጋል ማለት ነው። አብዛኛው ይህ ብድር የበሽቶችን ብድርን ለመክፈል የሚረዳና በተለይ ደግሞ አሁን እየተዛባ ያለው የዚህ የውጭ ምንዛሪ ሁኔታን ለማስተካከል ከዛም ተነስቶ ሌሎች ሊወሰዱ የሚገባቸው የተባሉ ጉዳዮች አሉ። ለምሳሌ የብርን እና የዶላርን ልውውጥ የበለጠ ብርን ለማዳከም እንዳስፈለገ እና በዛ ስምምነት መሰረት ይመስለኛል ይህ ብድር ሊመጣ የተፈለገው። እንግዲህ ውጤቱ መጀመሪያ ከተገኘ ለዛ ለተገኘው ገንዘብ እንዳሉ ትክክለኛ ፖሊሲዎች ቀርበው ሀገሪቷን እድገት ሊያሳድጉና በዛውም አሁን እያደገ ያለውን እዳ ለመክፈል የሚያስችል ኢንዱስትሪም ሆነ የሰርቪስ አገልግሎቶች እየሰፉ የሀገሪቷ የውጭ ምንዛሪ ሊያድግ የሚያስችልበትን ሁኔታ እንዲፈጥር ካልተደረገ ተመልሶ ወደ ኋላ ነው የምንሄደው እንጂ ወደፊት እንሄዳችን።
ሀገራዊ የግብርና ምርትን በተመለከተ በተያዘው የምርት ዘመን ወደ 597 ሚሊዮን ኩንታል የሰብል ምርት ይገኛል ያሉት ጠቅላይ ሚኒስትር አብይ አህመድ ይህም ካለፈው ዓመት በ200 ሚሊዮን ኩንታል ብልጫ እንዳለው ተናግረዋል። በኢትዮጵያ ያሉ ኢኮኖሚያዊ ችግሮችን በአብዛኛው መፍታት የሚቻለው ምርታማነትን በማሳደግ መሆኑን የሚናገሩት በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳቂቱ አለሙ መንግስት ከቁጥር ባለፈ መሬት ላይ ምርታማነትን ለማሳደግ መስራት ይኖርበታል ይላሉ።
የሌሎች ሀገር ላይ የዋጋ ግሽበት ትልቅ ሊሆን ይችላል፣ ግን የሌሎች ሀገር አትሊስት የሆነ በሀገራቸው ሰልፍ ሰፊሸንት የሆኑበት የሚያመርቱት ነገር ይኖራል ማለት ነው። የኛ ሀገር በተለይ ጥሩ የምግብ ችሎታዎችን ወሰን ካየን ከጤፍ በስተቀር እኮ ከውጭ ማይመጣ ነገር የለም። ኦቶማትንም እኮ ከሱዳን የምናመጣ ሀገር ነው ያለ ነው ማለት ነው። በእንደዚህ ሌቨል ኢንፍሌሽንን ሙሉ በሙሉ መቆጣጠር አይቻልም። ለኢንፍሌሽን መቀነስ የሚቻለው በአንድ ሀገር ላይ ያለውን ምርታማነት መጨመር ነው። ሰው ከዚህ ጋር ተያይዞ አግሪካልቸር ሴክተሩ ተጠናክሮ የሚሄድበት እንግዲህ ቅድም እንዳነሳሁት ያለመረጋጋቶች አሉ። እነሱንም ብዙ ነገሮችን እንግዲህ መውሰድ ይፈልጋል ብዬ አስባለሁ። በዋናነት ግን ምርታማነት የሚጨምርበትን ሁኔታ መፈለግ እንዳለበት ነው ማስበው ማለት ነው።
አቶ ክቡር ገና በበኩላቸው ሀገራዊ የሰላም ሁኔታውን ማሻሻል ትኩረት ሊሰጠው ይገባል ይላሉ።
ሀገሪቷ የተሻለ ሁኔታ ቢኖራት ነው የዓለም መንግስታትና የዓለም የፋይናንስ ኢንስቲትዩሽን ይህን ያህል ገንዘብ ለማበደር የቻሉት በሚል ሰበብ ብዙዎቹ ወደ ሀገሪቷ ሊመጡ የሚችሉበትን ሁኔታ ያሳያል። ስለዚህ ተስፋ ይሰጣል፣ ኮንፊደንስ ይሰጣል። እንግዲህ እነዛ ኮንፊደንሶች ወደ ስራ ተለውጠው የኢኮኖሚ እድገት እንዳመጡ ከተደረገ እንግዲህ ተስፋው የተሻለ ይሆናል የሚል ነው። ዋናው መሰረታዊ ጉዳይ የምለው የዚህ የጦርነቱና በየክልሉ ያለው የሰላም ማጣት እሱም ካልተስተካከለ አስቸጋሪ ነው እድገትን በዚህ በቀላሉ ለማምጣት።
በበጀት ዓመቱ ከምርትና ከአገልግሎት ወጪ ንግድ 10 ቢሊዮን ዶላር፣ ከኋላ አገልግሎት 6.5 ቢሊዮን ዶላር እንዲሁም ከውጭ ቀጥታ ኢንቨስትመንት 3 ቢሊዮን ዶላር መገኘቱን የተናገሩት ጠቅላይ ሚኒስትር አብይ አህመድ በምክር ቤት አባላት በአጽንኦት የተነሳውን የሙስና ጉዳይ ለመዋጋትም መንግስታቸው ቁርጠኛ እንደሆነ ገልጸዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።